ሰላም ለእናንተ ይሁን። ጋቢና ቪኦኤ ጀመረ ከአሜሪካ ድምፅ። ዛሬ ምሽት ከሚቀርቡላችሁ ጉዳዮች መካከል
ዶክተር መሆን እፈልጋለሁ፣ ኢንጂነር መሆን እፈልጋለሁ፣ ነርስ መሆን እፈልጋለሁ ነው የሚሉት እና የተወሰኑት ሴቶች ግን ወደ ሳውዲ አረቢያ ወደ ዱባይ ሄጄ ሰርቼ ቤተሰቦቼ መርዳት ነው የምፈልገው ነው የሚሉት።
ቀደም ብለን የሰማናቸው ዶክተር ሽፈራው ገብረ ማርያምን ነው። ኢትዮጵያውያን ወጣት ሴቶችን የሚያግዝ ተቋም መስራች ናቸው። ከምሽቱ ጋር የተያያዙ ሀሳቦቻቸውን ያጋሩናል። አብራችሁን ስለምታመሹ በእጅጉ እናመሰግናለን። ሀብታሙ ስዩም መሰናዶውን እመራለሁ። ኤልያስ አስማሪ ደግሞ በቅንብሩ አብሮን ያመሻል። መልካም ቆይታ ይሁንላችሁ። ጆንሰን ኤንድ ጆንሰን የፋርማሲውቲካል ስራ አስፈጻሚ የነበሩት ዶክተር ሽፈራው ገብረ ማርያም የዓለም አቀፍ የባዮስታስቲክና ክሊኒካል ኢንፎርማቲክስ ዲፓርትመንቶችን የሚቆጣጠር ምክትል ፕሬዚደንት ሆነው ተሹመዋል። ዶክተር ሽፈራው በኢትዮጵያ ውስጥ ያሉ ወጣት ልጃገረዶች በሳይንስ ቴክኖሎጂና ሂሳብ ትምህርቶች እንዲሁም በጤና አጠባበቅ ድጋፍ የማብቃትና ድህነትን ዑደት ለመስበር ያለመ ለትርፍ ያልተቋቋመ ድርጅት አቋቁመዋል። ስለ ራሳቸውና ስለ ተቋሙ ስራ ከአሉላ ከበደ ጋር አጭር ቆይታ አድርገዋል። በመጀመሪያ ስለ ተቋሙ አመሰራረት ይነግሩናል።
መጀመሪያ እኔ ሁልጊዜ እዚህ ሀገርም መተን ስንማር ስራም ስንሰራ ለኢትዮጵያ አንድ ነገር ማድረግ አለብኝ እያልኩ አጎሌ ላይ ነበረ እና ምናልባት አስተምራለሁ በፊልዴ ብዬ ነበረ። ኋላ ሳስበው በእናቴ በኩል እና በእህቶቼ በኩል ሳይ በጣም ወደኋላ የቆሙ ናቸው። በእኛ ጊዜ አሉላ ከመቶ ወንዶች ልጆች ቢበዛ 10 ወይ 15 ሴቶች ክፍላችን ነበሩ እና ይሄ በዛ ጊዜ ሴቶችን ለማስተማር ቤተሰብ ይሄን ያህል እንትን አልነበረም። ከተማሩም እስከ 8ኛ 9ኛ ይማሩና ከዛ በኋላ ማግባት ብቻ ነው እና የኔ እህቶች አሁን እንደዛ ነው። 3 እህቶች አሉኝ። 3ቱም 12ኛ ሳይደርሱ እንደውም 8ኛም ሳይደርሱ ነው ትዳር የጀመሩት። ለምን አገቡም ሳይሆን 2ቱም ባሎቻቸው አርፈው ብቻቸውን ቀሩ። እነዚህ ሴቶች ስራ የላቸውም እውቀት የላቸውም እና እሱን አየሁኝ። አንድ ሌላ ደግሞ እናቴ በጣም በጣም ጭንቅላት ያላት ናት። ዲሳቱ ሀፒነስ ማለት ነው። የኔ እናት ብቻ ስላለሆነ ሳይሆን ኢንጀነራል ብዙ እናቶች አሉ እንደዚህ በጣም ጎበዝ የሆኑ። እኔ ብቻ ሳይሆን ብዙ ልጆች ረድታለኝ። የእሷን 10% ጭንቅላት ያለኝ አይመስለኝም እና እሷ ብትማር ኖሮ የት ደርሳለች እላለሁ ሁልጊዜ ነው እና ቻንስ ቢያገኙና ትምህርት ቢማሩ የት ይደርሳሉ የምንልበት ሁኔታ ነው እና በሀፍት ጊባክ ለኢትዮጵያ ስር ይህንን መረጥኩኝ። ሴቶቹ ላይ ኮንሰንትሬትር አድርግ። አሁን ትንሽ ተሻሽለዋል፣ ግን ይህናህል ሴቶቹ ወደኋላ ናቸው ማለት ና እና ሆምወርክ ሰርተን ነበረ እኔና ክሌሉ። እዛ ሄደን አስተማሪዎችን፣ ቤተሰብን፣ ተማሪዎችን ጠየቅን። ምንድን ነው የምትፈልጉት? ለምንስ ብዙ ሴቶች ኮሌጅ አይገቡም ስንል ብዙ ነገር ተማርን። በዛ ነው ይህንን ድርጅት ዲዛይን ያደረግ።
የስራችሁንም ዝርዝር የሚያሳዩ ጥናቶችን እንደተመለከትኩት በትምህርት ከፍተኛ ውድቀት ባለባት ኢትዮጵያ ዛሬ ልንጻጽር በማይችል ደረጃ በእናንተ ተቋም በኩል ያለፉ ወጣቶች ከፍተኛ ውጤት እንዳሳዩ ተመልክቻለሁ። ማንሳት የሚፈልጉት መሰረታዊ የህይወት ለውጥ አምጥቷል ያን ያሳያል የሚሉት በምሳሌነት የሚያሳዩ የታየ ነገር አለ?
እስካሁን ድረስ እንግዲህ ድርጅቱ ላይ እንደተነገረው ወደ 62 ሴቶች ልጆች አሁን ኮሌጅ ገብተዋል። ብዙዎቹ ስቴም ፊልድ የሚባለው ያው ናቹራል ሳይንስስ ነው። ሜዲካል ስቱደንት አሉ፣ ነርሲንግ አሉ፣ ፋርማሲ አሉ፣ ሬዲዮሎጂ፣ ኢንጂነሪንግም የገቡ አሉ፣ አይቲም የገቡ አሉ። እና እንደዛ ነው አሁን ያሉት 62ቱ እና ኦልሞስት 83% አልፏል። እና ትልቅ እሱ ነው እንግዲህ የኛ ትልቅ ሜትሪክስ። ጥሩ ሰራን ጥሩ አልሰራን የምንለው እኛ ያስተማርናቸው ሴቶች ልጆች ስንቶቹ አለፉ ነው። በጣም ደስ የሚል ነው። እና ሳሌ ያልከኝ ብዙ ነው። አንድ 2 ምሳሌ ልስጥህ። አንደኛዋ ከባል ሀገር ነው የምትመጣው ልጅቷ። እኛ ጋር ነበር የምትማረው እና ለማኔጀሩ እንደዚህ ቤተሰቦች ማግማት አለብሽ ብለውኛል እና እንዴት ነው ምናምን ስለው በጭራሽ እንደዚያ አትሞክሪ፣ አንቺ በጣም ጎበዝ ልጅ ነሽ እና ብትማሪ ይሻላል ብለው እኛ እንደውም ትንሽ ገንዘብ ሰጥተናት ለንች መሄድ ብቻ ሳይሆን እዛ እንድትማር አደረግ መከርናት እና ጋብቻውን ቀረ እና አሁን ኮሌጅ ገብታ ሁለተኛ ዓመቷ ነው እና አይ ቲንክ ነርሲንግ ይመስለኛል። እንደዚህ አይነት ታሪኮች አሉ። ሁለተኛው ግን በጣም የሚገርም አሉላ፣ ብዙዎቹን እንጠይቃቸዋለን ምንድን ነው የምታስቡት ወደፊት ምን መሆን ትፈልጋላችሁ ብለን እንጠይቃለን መጀመሪያ ስንመርጣቸው። እና ብዙዎቹ ያው ቲፒካሊ ዶክተር መሆን እፈልጋለሁ፣ ኢንጂነር መሆን እፈልጋለሁ፣ ነርስ መሆን እፈልጋለሁ ነው የሚሉት። እና የተወሰኑት ሴቶች ግን ወደ ሳውዲ አረቢያ ወደ ዱባይ ሄጄ ሰርቼ ቤተሰቦቼ መርዳት ነው የምፈልገው ነው የሚሉት። እና አሁን እነዚህ ልጆች ስታስባቸው እንግዲህ ለቤተሰቦቻቸው አስበው ነው በጣም እንጂ ጎበዝ ሆነው እንደዚህ አይነት ተሳሰብ መኖር አልነበረበት። እና አሁን አንዷ እንደዛ ስላለች በጣም ጎበዝ ናት ደግሞ እሷንም ከቤተሰቦቻቸው ጋር ማኔጀሮቹ ኮንስለር አለን ተነጋግረው ያቺ ልጅ በቃ ትምህርቷ ላይ እንድትሞክር አለች። አሁን ያው ትምህርት በደንብ ቶፕ አምጥታ ሃይስኩልን ጨረሰች፣ ማትሪክን አለፈች እና አሁን ኮሌጅ እሷም ሁለተኛ አመት ላይ የተማረች ነው ኮሌጅ። እና ከአራት አመት በኋላ ጥሩ ቦታ የምትደርስ ይመስለኛል።
ዶክተር ሽፈራው የድርጅቶን የዚህን ተቋም የህፃናትን የታዳጊዎችን ህይወት የሚቀይረው ዲሳቱን ለየት ያለ ጠባይ ያህል እርሱም የመጡበት መንገድ ለብዙዎች ምሳሌ የሚሆን ነው። እስኪ ስለሱ ደግሞ ያጫውቱ ነው።
እሺ፣ በጣም ለኪ ነኝ አሉላ። ሬሊ ልጅ ሆኜ ወሪሶ የጭንቅላት ጉብዝና ብቻ ሳይሆን በደንብ አጠና ነበር። ከጓደኞች ጋር እናጠናለን፣ እንፎካከራለን እና ብዙ ጊዜ ጥሩ ውጤት ነበር የማመጣው። እና እናቴ በጣም ትረዳኝ ነበረ፣ አባቴም ይረዳኛል። ብዙ ጊዜ ግን እናቴ ናት በቃ በርታ፣ ምንም አትሆንም፣ ለሁሉ ነገር የምታደርግልኝ እሷ ናት። ከዛ በላይ ደግሞ የአባቴ ታናሽ ወንድም አጎቴ 12ኛ ጨርሶ 2 አመት ውጭ ሀገር ሄዶ ተምሮ ከዛ ኢትዮጵያን ኤርላይንስ ኢንጂኒር ነበር። 12 አመት ምናምን ሲሆነኝ እሱ ጋር እየሄድኩ እሱን አያለው፣ የሚሰራበት ቦታ አያለው እና በጣም በቃ ሞቲቬት ያደረገኝ ነበረ እንደሱ ሆናለሁ እያልኩ ሮል ሞዴሌ እሱ ነበረ። እና ከዛ ይሄ የአሜሪካን ፊልድ ሰርቪስ የሚባል ኤፌስ ነበረ። 12ኛ ስንገባ እኔ ከትምህርት ቤቴ ተመረጥኩ። አንድ ሰው ብቻ ነው የሚመርጡት። እና ከዛ እኔ ተመረጥኩኝ። 25 ሆነን ከኢትዮጵያ ተመረጥ። ከናክሊሉ ጋር የመጣ ነው። በዛ ጊዜ ነው አሜሪካ ቤተሰብ ተፈልጎ በየቦታው በተኑን። እኔ ኦሃዮ ደረሰኝ እና ጥሩ ቤተሰብ በቃ እስካሁን ድረስ እናት እና አባቴ የማያቸው ነጭ አሜሪካን ቤተሰብ
ተቀባይ ቤተሰቦች ይሰጧችኋል። እነሱን ነው የሚሉ ነው።
ልክ ነው። አዎ፣ ተቀባይ ቤተሰብ ነው የሚባለው። ልክ ነህ። እና እስካሁን ድረስ ከእነሱ ጋር አልተለያየሁም። አሉ አሁን ደግሞ ወደ 90 አመት ሳይገባቸው አይቀርም። ግን ሁለቱም ግርማል እና እኔን አያውቁኝም። ግን ቤታቸው አስገብተው 1 አመት ከእነሱ ጋር ቆየሁኝ። ከዛ ወደ ኢትዮጵያ ተመልሼ ዩኒቨርሲቲ አልፌ ነበር። እዛ ገባን። ዩኒቨርሲቲው ረብሻ ትንሽ ነበረ። በዛ ምክንያት አንድ ሴሜስተር ተቋረጠ። ለሆስት ፋሚሊዎቹ ጽፌ እንደዚህ ነው ሰውላቸው ጊዜ አይ አንተ ጎበዝ ነህ ተመለስ፣ እኛ እንረዳሃለን እና ዩኒቨርሲቲ እዚህ ስኮላርሽፕ ልታገኝ ትችላለህ ብለው በቱሪስት ነው የተመለስኩት። ይገርማል።
በመጀመሪያው ለትምህርት በመጡበት አይደለም ተመልሰው ሄደው ነው
እንደገና የወጣ ነው። ምክንያቱም አሜሪካን ፊልድ ሰርቪስ አንዴ እዚህ ከመጣ በኋላ መቅረት አልችልም መመለስ አለም እና ሁላችንም ነው የተመለስ ነው እና በዛ ነው እና ሳየው አሁን የእንዲዚህ የአሜሪካን ቤተሰቤ ትንሽ እንግዲህ ቀዳዳ ሰጥተውኝ ባይረዱ ይኖሮ እዚህ ድረስም ድርስም ነበር። ከኢትዮጵያም ሜቢ አልወጣም ይሆናል ወይ ሌላ እግር ሊሄድ ይችላለሁ። ግን እዚህ ናቸው እንግዲህ ለእኔ ቻንስ የሰጡኝ እና አያውቁኝም። እና አንዱ ነገሩ ቤተሰብ ከጓደኞች ጋር ሳወራ ሪሊ ኢትዮጵያዎችን መርዳት እንደ ባዳ ማየት የለብንም፣ ሁሉም አንድ ነን። እና አሁን አንዱ ዶክተር ቢሆን አንዱ ኢንጂነር ቢሆን አንዱ ሳይንቲስት ቢሆን ያ ለኢትዮጵያኖች ነው የሚረዳው እንጂ ለቤተሰቡ ብቻ አይደለም ነው። እና አሁን እኔ እዚህ ልጆች ስጸዳቸው በቃ እንደ ልጆች አይ ነው ማያቸው እና ደስታ የሚሰጠኝ በዛ ነው። ከዛ እንግዲህ ተምሬ ባችለሬን በባዮሎጂ እና በማቴማቲክስ ኦሃዮ ዌስሊን የሚባል ዩኒቨርሲቲ ጨረስኩ። ከዛ ማስተርሴን ዌስሊን ዩኒቨርሲቲ ማቴማቲክስ አገኘው። እንግዲህ ሀሳቤ ፕሮፌሰር በማቴማቲክስ ለመሆን ነው የፈለግኩት ለብዙ ጊዜ። እና እሱን አንድ ፕሮፌሰር አይ ለምን ሳይንስ ባክግራውንድ አለ ስለዚህ ባዮ ስታቲስቲክስ ለምን አታጠናም አለኝ። እሱን አንድ ሁለት ኮርሶች ወሰድኩኝ፣ በጣም ወደድኩኝ። እና ከዛ ማስተርሴን በስታቲስቲክስ አግኝቼ በፒኤችዲ በባዮ ስታቲስቲክስ ነው ያገኘሁት። እንግዲህ ሳይንስም አውቃለሁ፣ ማቴማቲክስም ስታቲስቲክስም አውቃለሁ። በዛ ጊዜ ደግሞ ኮምፒውተር የተጀመረ ነበረ። በዛ ነው እንግዲህ አንድ ጊዜ የኔን ዲሴርቴሽን አንድ ሚቲንግ ላይ ካቀርብ የጃንሰን ኤንድ ጃንሰን ሰው እያይቶ አይ አንተ ጥሩ ባክግራውንድ አለ እኛ ጋር ለመመታ አትሰራም አለኝ። እና በዛ ነው እንግዲህ ከኦሃዮ ወጥቼ ኒው ጀርዚ የመጣሁት። ኦልሞስት 34 ዓመት ኒው ጀርዚ የተቀመጥኩት።
አሉላ ከበደ ከዶክተር ሽፈራው ገብረ ማርያም ጋር ያደረገው ቆይታ በዚህ አልተጠናቀቀም። ሙሉ ቅጂው በዌብሳይታችን ላይ ይቀመጣል። አሁን ወደ ሌላ ዝግጅት እናመራለን። አማርኛ ቋንቋን ከሚያስተምሩ የአሜሪካ ዩኒቨርሲቲዎች መካከል በካሊፎርኒያ ግዛት የሚገኘው በርክሌ አንዱ ነው። ቋንቋውን ማስተማር ከጀመረ ቆየት ባለው በርክሌ ዩኒቨርሲቲ አሁን በማስተማር ላይ የሚገኙት ደግሞ በቋንቋ መምህርነት፣ በተርጓሚነትና በደራሲነት ለረጅም ዓመታት ያገለገሉት አቶ አምላኩ ቢክስ ናቸው። ከእሳቸው ጋር ያደረግነው ቆይታ በመቀጠል ይቀርባል። ስለ አጀማመራቸው ቀድሞ ይነግሩናል።
ራውን ስቀበል በመጀመሪያም አስተማሪ ስለነበርኩኝ እና በአማርኛ ደግሞ እዚህ አሜሪካ ውስጥ አሜሪካ ተወልደው የሚያድጉ ግን በእንግሊዝኛ እየተማሩ በእንግሊዝኛ እየኖሩ የወላጆቻቸውን የቤተሰቦቻቸውን ቋንቋ መናገር መማር ችግር የሆነበት ሀገር ላይ ስላለውኝ በዛ አጋጣሚ ደግሞ ስመጥር የሆነ እውቅና ያለው ዩኒቨርሲቲ ኦፍ ካሊፎርኒያ በርክሌይ ስራ እንዲህ አይነት እድል ሲያመቻችና ሲያቀርቡልኝ የማልቀበልበት ምንም ምክንያት አልነበረም። ለእኔ ጥሩ አጋጣሚ ስለነበር በደስታ ነው የተቀበልኩት።
እንግዲህ አማርኛ ቋንቋ ኢትዮጵያ ውስጥ በዋነኝነት ከሚነገሩ ቋንቋዎች መካከል አንዱ እንደሆነ ይታወቃል። ይሄ ቋንቋ ደግሞ እንዲሁ እኛ ስላደግንበት ወይም ከውልደታችን ጀምሮ ስለለመድ ነው በንግግር ረገድ ቀለል ያለ ቢመስልም የራሱ ሕግ የራሱ ሰዋሰው እና እጅግ ውስብስብ ቋንቋ እንደሆነ ይታወቃል። የአፍ መፍቻ ቋንቋቸው አማርኛ ላልሆኑ ሰዎች አማርኛን ማስተማር ምን መልክ አለው?
አመሰግናለሁ ታሙ። የመጀመሪያው ነገር የአልፋቤቱ ወይም የፊደሎቹ ብዛት ነው የሚያስደነግጣቸው። የአፍ መፍቻ ቋንቋቸው አማርኛ ያልሆነ ወይም ደግሞ ከአማርኛ ተናጋሪ ቤተሰብ ያልመጡ ተማሪዎች በተለይ አማርኛ እንግዲህ እንደሚታወቀው ከ238 ፊደሎች በላይ አለው እና በመጀመሪያ የአማርኛ ፊደሎች እነዚህ ናቸው፣ ቁጥራቸው ከ238 በላይ ነው ሲባሉ በጣም ነው የሚደነግጡት። ሁሉንም ትማራላችሁ በአንዴ ኑ ሸምድዱ ተብሎ አይደለም የሚቀርብላቸው እና የአማርኛ ቋንቋ ከእንግሊዝኛና እኔ ከማውቃቸው ቋንቋዎች ከእንግሊዝኛና ከፈረንሳይኛ ጋር እያወዳደርኩ የአማርኛ ቋንቋ ባህሪ ይነግራቸዋል። ሲጀምሩ በቃ ቀላል እንደሆነ አምነው ይጀምራሉ። ከዛ በኋላ ፊደሉን ከጨረሱ በኋላ ሌላው ነገር በጣም ቀላል ነው።
ዩሲ በርክሌይ የተባለው የትምህርት ተቋም በቅርብ ዓመታት ውስጥ ይህን ቋንቋ ማስተማር ከጀመሩ የአሜሪካ ከፍተኛ የትምህርት ተቋማት መካከል አንዱ ነው። በዓለም አቀፍ ደረጃ ለዓለም አቀፍ ተማሪዎች ቋንቋው በዚህ ሁኔታ ለትምህርት መቅረቡ ለትምህርት ገበታነት መቅረቡ ያለው ፋይዳ ያለው ጠቀሜታ ምንድን ነው ብለው ያስባሉ?
እኔ እንደምረዳው በጣም ብዙ ጠቀሜታ ነው ያለው። በመጀመሪያና በዋናነት እዚህ አሜሪካን ሀገር የኢትዮጵያውያን ቁጥር እጅግ እየጨመረ ነው ያለው፣ በተለይ በቅርብ ዓመታት እኛንም ጨምሮ። ስለዚህ እዚህ ተወልደው እያደጉ ያሉ ራሳቸውም ቤተሰብ መስርተው ልጆች እያሳደጉ ያሉት በእንግሊዝኛ እንደሚባለው ፈርስት ጀኔሬሽን፣ ሰከንድ ጀኔሬሽን ብዙ ናቸው። ለነዚህ በሚማሩበት በአሜሪካ ዩኒቨርሲቲዎች ሲገቡ የሚማሩ አማርኛን ቋንቋ እንዲማሩ ማድረግ ወይም ደግሞ ተመቻችቶ ማግኘት ትልቅ እድል ነው። ዞሮ ዞሮ የት ነኝ መሰረቴ የት ነው ማለታቸው አይቀርም። እና ቋንቋውን ካልተናገሩ እዛ ሄደው ከውጭ ዜጋነት ያነሰ ነገር አይኖራቸውም። ስለዚህ ቋንቋውን መሰረታዊ ቢያንስ ለመግባቢያ ደረጃ መማር ለሁሉም ለአማርኛ ተናጋሪ ብቻ ሳይሆን ለሁሉም ኢትዮጵያ ሂጄ አንድ ነገር አደርጋለሁ ወይም ደግሞ ኢትዮጵያን እወዳለሁ ወይም ደግሞ ከኢትዮጵያ ጋር ግንኙነት አለኝ ለሚል እጅግ መሰረታዊ ነገር ነው።
በዚህ ተቋም ውስጥ አዲስ መርሃ ግብር እንደመሆኑ ተማሪዎቹም ደግሞ ከኢትዮጵያ የራቁ የኢትዮጵያን ባህልና ወግ በሩቁ የሚያውቁ የአፍ መፍቻ ቋንቋቸው የሚያልሆን እንደመሆኑ የራሱ ተግዳሮትና ፈተና ይኖረዋል ብዬ አስባለሁ። በማስተማሩ ረገድ እስካሁን ድረስ በመምህርነት ቆይታ ውስጥ ያያቸው ተግዳሮቶች፣ ፈተናዎች ምንድን ነበሩ?
ያው ትንሽ ወደኋላ ለመሄድ ያክል አማርኛ ዩሲ በርክሌይ በእኔ አይደለም የተጀመረው፣ ከዛ በፊትም ይሰጥ ነበር ቆይቷል ካለኝ መረጃ ምናልባት 2013 2011 ከዛ በፊትም ሊሆን ይችላል። ባለኝ መረጃ ግን ቢያንስ ትንሽ ቆየት እንዳለ ተረድቻለሁ። ግን የነበረበት ደረጃ እንደገና አሁንም ያለበት ደረጃ በፈተናዎች ውስጥ ነው ያለው። ተግዳሮቶች እንዳልከው ተግዳሮቶች አሉበት። በዋነኝነት የተማሪ ቁጥር ነው ትልቁ ተግዳሮት። ምክንያቱም ፕሮግራሙ የሚቀጥለው ተማሪ እስካለ ድረስ ነው። የተማሪ የምዝገባ ደረጃ ወይም የተማሪ ቁጥር ኢንሮልመንት የሚባለው ከሌለ ፕሮግራሙ አይቀጥልም፣ ፈንዱ ሊታጠፍ ይችላል። እና አሁን እኔ እየገጠመኝ ያለው ተግዳሮት 4 ኮርሶች ይሰጣሉ፤ ኤሌመንትሪ አምሃሪክ 1፣ ኤሌመንትሪ አምሃሪክ 2፣ ኢንተርሚዲየት አምሃሪክ 1፣ ኢንተርሚዲየት አምሃሪክ 2 እያልን በሁለቱ ደረጃዎች በሁለት ሴምስተር ውስጥ እንሰጣለን። እና ብዙ ተማሪ የሚኖራቸው የመጀመሪያ ደረጃው ነው። የመጀመሪያ ደረጃው ኮርስ ብዙ ተማሪዎች ይኖሩታል። አንዳንዴ እስከ 15 ይደርሳል በአንድ ግሩፕ ውስጥ። ግን የኢንተርሚዲየት ደረጃው ወይም ሁለተኛ ደረጃው ትንሽ ስጋት ላይ ነው ያለው። ሁለተኛው ተግዳሮት ብዬ ማስበውን እንደምረዳው እንደገጠመኝ ስታንዳርድ የሆነ ለተማሪም የሚሰጥ እንደገና ደግሞ እኛም የምንጠቀምበት ማቴሪያል በቂ አለ ብዬ አላምንም። የተወሰኑ ሰዎችንም ለማማከር ኢንተርኔትም ላይ ለመፈለግ ሞክሬያለሁ። እኔም ራሴ የማዘጋጃቸው አሉ። እነሱን ብቻ የሚጠቀመው እና አንዳንድ በተለይ ንግግርን ለማስተማር የዲያሎግ ቪዲዮዎች፣ ንባብን ለማስተማር ልክ እንደ እንግሊዝኛ ለማስተማር ዓላማ ተብሎ የተዘጋጀ ምንባብ ደረጃውን ጠብቆ ለመጀመሪያ ደረጃ፣ ለሁለተኛ ደረጃ፣ ለሶስተኛ ደረጃ እያለ እስከ አድቫንስ ድረስ የሚሄድ የንባብ የአማርኛ ምንባቦች እስከ ጣርኩ ድረስ ማግኘት ከባድ ነው።
አሁን በተጀመሩ ጥረቶች ዙሪያ ትውልድ ኢትዮጵያውያን የመርሃ ግብሩን ፋይዳ በማስተዋወቅ መልእክቱንም በማዳረስ ሊሆን ይችላል ምን አይነት ርብርብ ሊያደርጉ ወይም ምን አይነት አስተዋጽኦ ሊያደርጉ ይገባል? የቋንቋ ትምህርቱንና የመርሃ ግብሩን እድሜ በማራዘም እንዲሁም ደግሞ አበርክቶቱንም ደግሞ በማስፋት ረገድ?
አዎ፣ በተለይ ወጣት ትውልድ ኢትዮጵያውያን እዚህ ተወልደው ያደጉ ትልቅ ሚና ይኖራቸዋል። በየሚሄዱበት ተቋም ቁጥራችን እየበረከተ ስለመጣ ለምሳሌ አንድ ዩኒቨርሲቲ ውስጥ በርካታ ኢትዮጵያውያን ካሉ ወይም ደግሞ ትውልድ ኢትዮጵያውያን እና ትውልድ ኤርትራውያን ካሉ አማርኛ ፕሮግራም እንዲጀመር፣ ሌሎች ቋንቋዎች ሁሉ በሚማሩባቸው ተቋማት አማርኛ እንዲሰጥ መጠየቅ፣ የአማርኛ ፕሮግራም እንዲቀረጽ መጠየቅ ይችላሉ። እዚህ ዩሲ በርክሌይም ሌሎች ዩኒቨርሲቲዎችም አሉ፣ ይሰጣል አማርኛ። እንደ ምሳሌ ቢጠቅስልህ ሃዋርድ በጣም ለረጅም ጊዜ አለ፣ ቦስተን ዩኒቨርሲቲ፣ ፔንስልቬኒያ ዩኒቨርሲቲ አሉ ብዙ ዩኒቨርሲቲዎች። እና እንደነዛ አይነት ዩኒቨርሲቲዎች አማርኛ ቋንቋን የመውሰድ እድል ያገኙ ተማሪዎች ያንን ለሌሎች ማዛመት ይችላሉ፣ ለሌሎች መናገር ማስተዋወቅ ይችላሉ።
አቶ አምላኩ ቢክስ፣ በቋንቋ መምህርነት፣ በጸሐፊነት እንዲሁም በአስተርጓሚነትህ ትታወቃለህ። ለሁሉም ነገር በጣም አመሰግናለሁ።
እኔም ስለተሰጠኝ እድል በጣም አመሰግናለሁ።
ጋቢና ቪኦኤ ነው እየተከታተላችሁ የምትገኙት። ከአሜሪካ ድምፅ ዝግጅቶቻችን ይቀጥላሉ። ዘ ሉሚኖስ ፈንድ ኢትዮጵያን ጨምሮ በአራት የአፍሪካ ሀገራትና በሶሪያ የሚንቀሳቀስ በትምህርት ላይ ትኩረቱን አድርጎ የሚሰራ ገባሬ ሰናይ ተቋም ነው። ተቋሙ ኢትዮጵያ ውስጥ ከጋምቤላ ክልል ውጭ በሁሉም ክልሎች ይንቀሳቀሳል። ባለፉት 3 ዓመታትም ከ300,000 በላይ በግጭት በአየር ንብረት ለውጥና በኑሮ ውድነት ሳቢያ ትምህርታቸውን ያቋረጡ ህጻናት በተፋጠነ የትምህርት መርሃ ግብር አማካኝነት ለአንድ ዓመት ያህል አስተምሮ የብቃት ማረጋገጫ ፈተናዎችን በመፈተን ከእድሜ እኩዮቻቸው እኩል ትምህርታቸው እንዲቀጥሉ ማድረግ ችሏል። የተቋሙን ኃላፊና ተጠቃሚዎችን ኤደን ገረመው አነጋግራለች።
ቀደም ብሎ በኮቪድ-19 ወረርሽኝ፣ ከዛ በመቀጠል ደግሞ በትግራይ ክልል በተነሳው የሰሜኑ ጦርነት ልጆቻቸው ከትምህርት ገበታቸው ርቀው በእድሜያቸው ማድረግ የሚገባቸውን ሳይሆን ጦርነትና ወረርሽኝ እየተቀባበሏቸው ትምህርታቸውን ያቋረጡባቸው የስድስት ልጆች እናት ወይዘሮ አልጋነሽሽ የልጆቻቸው እድሜ መባከን ያሳዝናቸዋል።
ትምህርት የተቋረጠ 2012 ነው። ኮሮና ከገባ በኋላ አላገኙም።
የተባበሩት መንግስታት ድርጅት የህፃናት ፈንድ ዩኒሴፍ በጎርጎሮሳውያኑ 2023 ባወጣው መረጃ በኢትዮጵያ በግጭትና በአየር ንብረት ለውጥ ሳቢያ 13 ሚሊዮን የሚደርሱ የቅድመ መዋለ ህፃናትና የአንደኛ ትምህርት ቤት ተማሪዎች ከትምህርት ገበታ ውጪ መሆናቸውን አስታውቋል። ዘሉሚነስ ፈንድ ኢትዮጵያን ጨምሮ በተለያዩ ግጭት ባለባቸው ሀገራት ህፃናት ያቋረጡትን ትምህርት በተፋጠነ የትምህርት አመትና የትምህርት አሰጣጥ ወስደው ተመልሰው ከኩዮቻቸው እኩል እንዲማሩ በማድረግ ይሰራል። የተቋሙ የምስራቅ አፍሪካ ዲሬክተር ዶክተር አለማየሁ ኃይሉ
በጀመርንበት ዓመት ሌሎች ድርጅቶች ስንረዳ የነበረው ችግር በጣም ጥቂት ነበር። የትምህርት ቤት አለመዳረስ፣ በድህነት ከድህነት ጋር የተያዘ ትምህርት ቤት አለመግባት ነበር። አሁን ደግሞ ብዙ ችግሮችን ጨምረናል። ግጭቶች በተለይ ደግሞ ትልቅ አስተዋጽኦ የሚያደርጉ በሀገር ውስጥ ያሉ ግጭቶች፣ የተፈጥሮና የሰው ሰራሽ አደጋዎች፣ ጎርፍ የመሳሰሉት ነገሮች አሁን በየአመቱ ከትምህርት ቤት ውጭ ያለውን ህፃን ቁጥር እየጨመሩት።
ዶክተር አለማየሁ በኢትዮጵያ ያለው የትምህርት ስርዓት በግጭትና በተለያዩ አደጋዎች ጊዜያቸው የባከነባቸውን ህፃናት ተመልሶ ወደ ትምህርት ገበታቸው እንዲመጡ የሚያደርግበት የተቀናጀ አካሄድ አልነበረውም ይላሉ።
አሁን እየተስፋፋ መንግስትም አይ ጠቃሚ ነገር ነው ብሎ እየወሰደው ነው ያለው ማለት ነው። በግጭት በተፈጥሮ አደጋ ወይ በሰው ሰራሽ አደጋ አንድ ህፃን ልጅ የትምህርት እድል ሲነፈገው ምንድን ነው የሚያጣው ብለን መጠየቅ ነው የመጀመሪያ ጥያቄ። ትምህርት ያጣል። ከትምህርት በላይ ግን የሚያጣው ነገር ጊዜው ይባክንበት። በጣም ትልቁ ጠቃሚ ነገር ጊዜ ነው። ምክንያቱም ልጆች በሰባት ዓመታቸው ትምህርት መጀመር አለባቸው። ሶስት ዓመተኛ ግጭት ውስጥ ከቆየን አዋቂዎች የተባልነው ሰዎች ልጁ በሰባት ዓመት መግባት የነበረበት ወይም የነበረባት ልጅ 10 ዓመት ይሞላታል ማለት ነው አይደለም? 10 ዓመት ሲሞላት እንግዲህ ትምህርት ልትጀምር ነው በሰባት መጀመር የነበረባት። እንግዲህ በሀገራችን ውስጥ በሚሊየን የሚቆጠሩ ቅድም እንደነገርኩሽ 20 ሚሊየን ልጆች የሚሆኑ እድሜያቸው ሰባት ደርሶ መግባት ሲገባቸው በአካባቢያቸው በነበረ ግጭት ምክንያት ትምህርት መግባት ሳይችሉ ቀርተው እድሜያቸው ከፍ አለ። ስለዚህ እኛ የምናደርገው ግጭቱ ሲያቆም ይህንን አፋጣኝ የትምህርት መርሃ ግብር መምህራን አሰልጥነን ሰው መድበን ተማሪ መድበን ግብአት መድበን እነዚህ ልጆች በአንድ ዓመት ውስጥ የሶስቱን ዓመት ትምህርት እንዲያጠናቀቁና በትምህርት ሚኒስቴር መመዘኛ ተፈትነው አራተኛ ክፍል እንዲገቡ የባከነውን ጊዜያቸውን እንዲያካክሱ የሚያደርግ ነው። ይሄ ደግሞ ለኢትዮጵያ አዲስ ነበር።
የድሬዳዋ ከተማ ነዋሪ የሆኑት ወይዘሮ አዜቤ ዘንድሮ ልጆቻቸውን የሚያስተዳድሩት ጽዳት ስራ ሰርተው በሚያገኙት ገቢ ነው። የባጃጅ ሹፌር የነበሩት ባለቤታቸው በአይን ህመም ምክንያት ለጊዜው እያገዟቸው አይደለም። በአቅም ማነስ የተነሳ ለ2 ዓመታት ትምህርት አቋርጦ የቆየው የመጨረሻ ልጃቸው ሉሚነስ ፈንድ በሚሰጠው የተሳለጠ የትምህርት ስርዓት ውስጥ ተጠቃሚ መሆኑን ይናገራሉ።
በጣም ለውጥ አግኝቻለሁ። ትምህርቱንም በፊት አቋርጦብኝ ነበረ። አሁን ጠዋትና ከሰዓትም ይማራል። በጣም እጅግ ጥሩ ለውጥ ነው ያገኘው። ትምህርቱንም አሻሽሎልኛል። ከችግር የተነሳ ነው ዩኒፎርም ማጣትና በቃ ደብተር ከማጣት የተነሳ ነው ያንን ያው ስላላሟላውለት በቃ ሲፈልገው ማስቀራለሁ ሲፈልገው መልከዋለሁ በቃ ከዛ ችግር ነው የማቋርጠው። አሁን ሰሞኑን ፈተናቸዋለች ያው ውጤቱን አልሰጠችም እንጂ ታፈትናል ሰሞኑን እና ጥሩ ውጤት ነው ያመጣል ያለች።
የትግራይ ክልል ነዋሪ የሆኑት ወይዘሮ አልጋነሽም የወይዘሮ አዜብን የደስታ ስሜት ይጋሩታል። ወይዘሮ አልጋነሽ በጦርነት የስነ ልቦና ችግር የደረሰባቸው እንዲሁም ደግሞ ጊዜያቸው የባከነ የአካባቢው ህጻናት በተፋጠነው የትምህርት ስርዓት አማካኝነት ወደ ትምህርት ገበታቸው ይመለሳሉ ሲባል እሳቸውና የአካባቢው ነዋሪዎች የትምህርት ቤቱን ምግብ በማብሰል ጭምር መተባበራቸውን ይገልጻሉ።
እኔ በጣም ተደንቃለሁ። አመት ሙሉ ተምሮ እንደዚህ ያለ እውቀት የማይዙ በአንድ አመት ወደ ሶስተኛ አልፎ ይሄ እውቀታቸው እንግሊዝኛ መንበብ ነው ችለዋል። በጣም ሂሳብ ይሄ በጣም የማደንቅ ነገር ነው። በጣም በጣም ጥሩ ነው ብዬ ነው።
ለመነስፈንድ በመላው ኢትዮጵያ ከጋምበላ ክልል ውጪ ግጭት ባሉባቸው ስፍራዎች ካሉ ትምህርት ቤቶች ጋር በመተባበር በጨዋታ የታገዘና ንባብ ላይ ትኩረቱን ያደረገ ትምህርት ይሰጣል።
እንደ ውጤት የምንቆጥረው በዚህ መርሃ ግብር ብቻ ከ300,000 በላይ ልጆች በዚህ መርሃ ግብር ጀምረው መደበኛ ውስጥ ገብተው የመጀመሪያዎቹ ተመዝጋቢዎች አሁን 8ኛ ክፍል 9ኛ ክፍል ደርሰው የተሻለ ሆነው የተገኙት ሪፖርቱ አለ እሱና አሁን በዛ ምክንያት ያ ሪፖርት ከወጣን በኋላ ብዙ የመንግስት ሰዎችም የተሳቡ አይንፈልገዋለን እያለው አሁን ትምህርት ሚኒስቴር ይህንን ፖሊሲ ውስጥ ከቶታል። እና ትምህርት አሽቆለቆለ ጥራቱ ሲባል ብዙ ሰዎች የሚፈልጉት ችግሩን ሌሎች ቦታዎች ላይ ነው የሚፈልጉት። እኛ ደግሞ ዋና ችግር የምንለው መሰረት ላይ ነው።
የተቋሙ ዲሬክተር ዶክተር አለማዮ ታዲያ በተለይም ግጭት ባለባቸው አካባቢዎች የሚኖሩ ተማሪዎችና ህጻናት ቱራማ፣ የአይምሮ ጠባሳና እንዲሁም ደግሞ ፒቲኤስዲ የተሰኘው የድህረ አደጋ ሰቀቀን እንደሚያጋጥማቸው በመግለጽ ተቋማችን በመፍትሄው ላይ ትኩረት አድርጎ እየሰራን ይላሉ።
2022 ላይ ኮንሶ ፕሮግራም ስንሰራ ኮንሶ ድብልቅልቅ ያለ የብሔር ብሔረሰቦች ግጭት ተፈጥሮ በርካታ ቤተሰብ ቤቱ ተደምስሶ ምናምን ተፈናቅለው ከተማ ውስጥ ገባ። ስለዚህ አሁን ኮንሶ ላይ እኛ የምንለው ትምህርት ብቻውን ብንሰጥ ይሆናል ወይ? አይሆንም። እንዳልሽ ልጆቹ ምንድን ነው የሚባለው በአእምሮ ተጎድተዋል፣ ትራውማታይዝድ ሆነዋል። ቤት የላቸው አርሶ ልጆቻቸውን አይቀርም። ስለዚህ ፕሮግራማችን ውስጥ አዳዲስ ግብአቶች ጨመርን ማለት ነው። አንደኛው ትራውማ ሄሊንግ የምንለው መጀመሪያ አጥንተን ማለት ነው፣ ትራውማ ሌብሉን አጥንተን። ሁለተኛ ሶሽ ኢሞሽናል ለርኒንግ ልጆች ኮንፊደንስ በራስ መተማመን እንዲኖራቸው ከሌላው ጋር ተግባቦት ኮሚኒኬሽን እንዲኖራቸው የተለያዩ ስኪሎች አሉበት እዚህ ውስጥ እሱን ጨመርን እንደ ካሪክለም። ሶስተኛ የትምህርት ቤት ምገባ ጨምር። ሴም ቲንግ አንድ አይነት ነገር ነው ትግራይ ያለ ነው እና የመጀመሪያ ከአዲስ አበባ ዩኒቨርሲቲ ጋር ተባብረን ሰፊ የሆነ የትራውማ ዳሰሳ ጥናት አደረግን። እንዲሁም ግሎባሊ ትን ተደርጓል ተሰራይቷል በዓለም አቀፍ ደረጃ። እሱን ጥናት ቤዝ አድርገን ነው የትግራይን ፕሮጀክቶቻችን የቀረጽም።
ሲያልመነስፈንድ በቅርቡ በትግራይ ክልል መሰረቱን አድርጎ በአይምሮ ጤና ዙሪያ በመምህራንና ተማሪዎች ላይ ያደረገው ጥናት ከአምስት መምህራን አራቱ እንዲሁም ደግሞ ከሁለት ተማሪዎች አንዱ በድህረ አደጋ ሰቀቀን ውስጥ እንደሚገኝ አመላክቷል። ሲያልመነስፈንድ ከኢትዮጵያ ውጪ በሶሪያና በአራት ግጭት በበረታባቸው የአፍሪካ ሀገራትም ይሰራል። ከአሜሪካ ድምጽ ለተጠናቀረው ዘገባ ኤደን ገረመው ከዋሽንግተን ዲሲ።
አድማጮቻችን እንዲሁም ተመልካቾቻችን አብራችሁን ስላመሻችሁ በእጅጉ እናመሰግናለን። የነገ ሰው ይበለን። መልካም ምሽት ይሁንላችሁ።